የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ለዛሬ ረቡዕ የካቲት 9 2012 ዓመተ ምህረት ምሽት መሰናዷችን የያዝናቸውን ፕሮግራሞች በጥቂቱ እናስተዋውቃችሁ።
ማቆያ ውስጥ መግባት ጥቅሙ ነው። ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል ይሁሉም ነው። ይህ ስል ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያ ውስጥ ሲገባ ዝም ብሎ አይደለም የሚቀመጥ። አንደኛው ቀን በቀን ክትትል ይደረጋል። ይህኔ የዚህ በሽታ ምልክት እያሳየ ነው ወይ የሚለው ክትትል ይደረግበታል። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምናው እንዲጀምር፣ ቶሎ ምርመራው እንዲያገኝ፣ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት አንደኛው ከራሱ ይጀምራል ማለት ነው።
በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ናቸው። ማቆያ ቦታዎች ዘርዘር ያለ መረጃ ሊሰጡን አብረውን ያመሻሉ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይሆናል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
በናይጄሪያ እስካሁን ድረስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከሶስት በላይ ባይዘልም የቫይረሱን ስርጭት ለመገደብ ሰዎች ማህበራዊ ርቀታቸውን እንዲጠብቁና ባህሪያቸውን እንዲያስተካክሉ በሰፊው ትምህርት እየተሰጠ ነው። በናይጄሪያ ዋና ከተማ የሚገኙ አብያተ ክርስቲያናት ለምእመናን የእጅ ጓንት፣ የፊት መሸፈኛ ጭንብልና የእጅ ማጽጃ ሳኒታይዘር እያቀረቡ ይገኛሉ። በየካቲት ወር 2012 በናይጄሪያ የቫይረሱ መግባት ይፋ ከተደረገ ጊዜ ጀምሮ የአብያተ ክርስቲያናቱ አመራሮች ይህን መሰል እርምጃ እየወሰዱ ነው። በኒው ኪንግደም ቤተክርስቲያን ውስጥ ዋና ፓስተር የሆኑት ጄዲ አጋላንኪን በአንድ ማንኪያ ከመቁረብ ጀምሮ እጅ ጭኖ መጸለይ የመሳሰሉ ድርጊቶችን ከማድረግ ተቆጥበናል ብለዋል። በተመሳሳይም ትምህርት ቤቶች፣ ባንኮችና ሆቴሎችም ቅድመ ጥንቃቄ ላይ በርትተው እየሰሩ ነው። ባንኮች የእጅ ንጽህና መጠበቂያ ሳኒታይዘር ከማቅረብ ጀምሮ የሰውነትን ሙቀት እየለኩ ይገኛሉ። በአጠቃላይ በአፍሪካ ናይጄሪያን ጨምሮ በ30 ሀገራት ላይ የኮሮና ቫይረስ መገኘቱ ተገልጿል። ቻይናን ጨምሮ ከምዕራብ ፓስፊክ ማዶ ባሉ ሀገራት ላይ የኮሮና ቫይረስ ሟቾች ቁጥር ከፍተኛ ነው። ይሁንና በአውሮፓ የተመዘገበው ቁጥር በሌላው የዓለም ክፍል ከተመዘገበው እጥፍ መሆኑ ተገልጿል። የዓለም የጤና ድርጅት የአውሮፓ በከፍተኛ ሁኔታ በቫይረሱ መጠቃት ጋር በተያያዘ በተለየ የሚነሳ ይሄ ነው ሊባል የቻለ ሁኔታ አለመኖሩን አስታውቋል። የጤና ድርጅቱ ቃል አቀባይ የሆኑት ክርስቲያን ሊንድሜር ለአሜሪካ ድምፅ እንደገለጹት ቫይረሱ በከፍተኛ ሁኔታ ሊሰራጭ እንደሚችል ለሳምንታት ስንገልጽ ቆይተናል ብለዋል። እንደሳቸው አባባል አብዛኞቹ ሀገራት በቫይረሱ እስኪጠቁ ድረስ ምርመራ ለማድረግ፣ ለማከምና ክትትል ለማድረግ ዝግጁ አልነበሩም። ይሁንና ሲንጋፖርና ቻይና ጥብቅ የሆነ የጤና፣ የማህበራዊ፣ የፖለቲካዊ እርምጃ በመውሰዳቸው ምክንያት በከፍተኛ ሁኔታ ቫይረሱ እያሽቆለቆለ ይገኛል ብለዋል። ቃል አቀባዩ አክሎም በአሁኑ ሰዓት ጣሊያን፣ ስፔን፣ ፈረንሳይና ስዊዘርላንድ እያደረጉት ያለው እርምጃ ውጤታማነትን ለመመዘን ገና መሆኑን ጠቅሰው ቫይረሱ ስርጭቱን ከመቀነሱ በፊት በከፍተኛ ሁኔታ ያሻቅባል ነው ያሉት። በዛሬው ዕለት ዓለም አቀፉን የኮሮና ቫይረስ ስርጭትን ተከትሎ የአውሮፓ ህብረት ሙሉ ለሙሉ ድንበሮች እንዲዘጉ ያገደ ሲሆን ጣሊያን፣ ስፔንና ፈረንሳይም በከፍተኛ ሁኔታ በቫይረሱ በመጠቃታቸው ሳቢያ ከባድ የሆነ የእንቅስቃሴ ገደብ አድርገዋል። ማሌዥያም በተመሳሳይ የእንቅስቃሴ ገደብ ጥላለች። ማሌዥያ ውስጥ 500 የተረጋገጡ የኮሮና ቫይረስ ተጠቂዎች ያሉ ሲሆን አገሪቷም በከፊል መዘጋት ውስጥ ሆና ለቀጣዩ 2 ሳምንታት ትዘልቃለች ተብሏል። የሳውዲ አረቢያ ባለስልጣናትም በበኩላቸው ለግል ድርጅቶች ሰራተኞቻቸው ከቤት ሆነው እንዲሰሩ መልእክት ያስተላለፉ ሲሆን በአካል መገኘት ላለባቸው ሰራተኞች ደግሞ ማህበራዊ ፈቀቅታን እንዲተከብሩ መልእክት አስተላልፈዋል። ዓለም አቀፉ የጤና ድርጅት ቫይረሱ በ159 ሀገራት 185,000 ሰዎችን እንዳጠቃና 7,500 ሞቶችን እንዳስከተለ አስታውቋል። በዩናይትድ ስቴትስ በኮሮና ቫይረስ ሳቢያ 100 ሰዎች ህይወታቸው ያለፈ ሲሆን የሀገሪቱ ከፍተኛ አመራሮችም ከ10 ሰው በላይ በቡድን እንዳይገኝ ግፊት እያደረጉ ነው። ትላንት አመሻሽ ላይም የካሊፎርኒያ እና የካንሳስ ሀገረ ገዦች እስከሚቀጥለው የትምህርት ዓመት ድረስ ትምህርት ቤቶች እንደተዘጉ እንደሚቀጥሉ አውጀዋል። በተያዘ በኮሮና ቫይረስ ምክንያት በኢኮኖሚ ላይ የደረሰውን ጫና ለመቀነስ የአሜሪካ የፌደራል መንግስት ለዜጎች በቀጥታ ገንዘብ ሊሰጥ እንደሆነ ተነገረ። በሽታው እንዳይዛመት በሚል ስራ ላቆሙ ዜጎች በተለይም በሆቴል፣ በሬስቶራንትና በመሳሰሉት ተቀጥሮ ሲሰሩ ለነበሩ ገንዘቡ እንደሚላክ ፕሬዝዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ አስታውቋል። የዩናይትድ ስቴትስ የግምጃ ቤት ኃላፊ ስቲቨን ሞንቺንም ፕሬዝዳንቱ በደረሳቸው መመሪያ መሰረት በቀጣይ 2 ሳምንታት ውስጥ ቼኮችን ለዜጎች እንደሚልኩ አስታውቋል። አሜሪካ በቻይና ሚዲያ ተቋማት ላይ ያደረገችውን እቀባ ተከትሎ ቻይና በሶስት ዋና በሚባሉ የአሜሪካ የዜና ተቋማት ላይ እገዳ እንደምታደርግ በትላንትናው ዕለት አስታውቃለች። የቻይና የውጭ ጉዳይ መስሪያ ቤት ዜና አወጃ እንደሚለው በኒውዮርክ ታይምስ፣ ዎል ስትሪት ጆርናል እና በዋሽንግተን ፖስት ተቀጥረው ይሰሩ የነበሩ ጋዜጠኞች የስራ ፈቃዳቸው በአመቱ መጨረሻ ላይ የሚጠናቀቅ ቢሆንም በውሳኔው በአስር ቀን ውስጥ ግን ፈቃዳቸውን እንዲመልሱ ታዘዋል ተብሏል። እንደ መግለጫው ከሆነ እነዚህ ጋዜጠኞች በቻይና በሆንግ ኮንግ እና በማካኦል ግዛቶች በሙሉ ጋዜጠኝነት መስራት እንደማይፈቀድላቸው ተገልጿል።
ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጦ ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቆዩባቸው ስፍራዎች የተዘጋጁት በጤና ተቋማት ውስጥ መሆኑን፣ ማቆያ ጣቢያዎቹ የተሟላ የምግብ አቅርቦት እንዳላቸው፣ እያንዳንዱ ክፍልም የግል ንጽህና መጠበቂያ የተዘጋጀለት መሆኑን በጤና ሚኒስቴር የሕክምና ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምጽ ገልጸዋል። በኢትዮጵያ የሚገኙትን ማቆያ ጣቢያዎች ይዘት በተመለከተ አቶ ያዕቆብ ሰማን አነጋግረን ያሰናዳ ነው ዘገባ አለ፣ ቀጥሎ ይቀርባል። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎችን በተለየ ለማቆየት የተዘጋጁት ስፍራዎች የሚገኙት በጤና ተቋም ውስጥ መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምጽ ይናገራሉ። ይህም የሆነው አሁን በጣም የተጨናነቀ ሁኔታ ስለሌለ እንደሆነም ያስረዳሉ።
ማቆያ ቦታዎች እስካሁን ባለው ሂደት የጤና ተቋም ውስጥ ናቸው ሁላቸው ማለት ይቻላል። እስካሁን ባለው ማለት ነው። ጤና ተቋም ውስጥ ነው ያሉት። ምናልባት ከዚህ በኋላ ከዚህ የጨመረ መሄድ ከሆነ ከጤና ተቋምም ልንወጣ እንችል ይሆናል።
በአዲስ አበባ ከተማ በአሁኑ ሰዓት የተዘጋጁትን ማቆያ ጣቢያዎች አቶ ያዕቆብ ያስረዳሉ።
ለይቶ ማቆያ ቦሌ ጨፋ ጤና ጣቢያ ይባላለን። እዛ ውስጥ ነው ያለው። አሁን እንደው እንግዲህ እዛ ምንም አይነት ተገለ የቆየ ሰውም የለንም። ሁለተኛው ማቆያችን ሆስፒታል ነው፣ ትልቅ ሆስፒታል። ያው ለዛ ፐርፐዝ ያዘጋጀ ነው። ወደ 500 አልጋ ያለው ተካ ኮተቤ ጠቅላላ ሆስፒታል ነው። አሁን ለይተን የተጠረጠሩ ሰዎች የምናቆየው ተመርምረው ውጤታቸው እስከሚታወቅ። ስለዚህ እሱ አዲስ ሆስፒታል እና ጥሩ ሆስፒታል ነው፣ ለዚህ ቅርብ ጊዜ የተዘጋጀ። ሶስተኛ ማቆያ ቦታው 4 ኪሎ አካባቢ ያለ አዲስ ጤና ጣቢያ ነው። ቱሪስቶ የምንቅዝቅ ብሎ የሚገኝ እዛ ዛሬ እንደውም እዛ ሄጄ ነበረ። 16 አካባቢ ተገለው የቆዩ ሰዎች አሉ። የአስሮቹ ውጤት ዛሬ ስለደረሰ እና ኔጌቲቭ ስለሆኑ እሱ ኦልሬዲ ፕሮሲጀሩን ተከትለው ወደ ቤተሰባቸው ተቀላቅለው ለሚቀጥሉ 14 ቀን ራሳቸውን ምንም እንኳን ኔጌቲቭ ቢሆኑም ራሳቸው ያገሉ ምክር ተሰጥቷቸው በዓለም ጤና ድርጅት ሪኮመንዴሽን መሰረት ወጥተዋል።
ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች እንደ ሌሎች አገሮች ቁጥራቸው የበዛ ባለመሆኑ እስካሁን የተዘጋጁት ማቆያ ጣቢያዎች አብዛኞቹ ባዶ መሆናቸውን የተናገሩት አቶ ያዕቆብ፣ ነገር ግን ቁጥሩ ሊጨምር ይችላል በሚል ስጋትና ግምታዊ ስሌት ስላለ አዲስ የተዘጋጁ ቦታዎች እንዳሉ ይናገራሉ።
ከሌላ ሀገር ኤክስፒሪየንስ የመጀመሪያው ሳምንት፣ ሁለተኛው ሳምንት አልፎ ሶስተኛ ሳምንት ላይ ኬዞቹ በጣም ሊጨምሩ ይችላሉ። ሁሉም ሀገር እንደዚ አይነት ኤክስፖኔንሽል የሆነ ጭማሪ አይተናል እና ተመሳሳይ ነገር እኛም ጋር ሊፈጠር ይችላል የሚል ግምት ስላለን ሌላ ተጨማሪ ማግለያ ሳይቶች እያዘጋጀን ነው። ለምሳሌ ቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ውስጥ ምናልባት ነገ ዝግጁ የሚሆን ወደ 80 አልጋ ያለው ማግለያ ማዕከል እያዘጋጀን ነው። ቅዱስ ጴጥሮስ ሆስፒታል ውስጥ ተማሪዎች መኖሪያ ተብሎ የተዘጋጀ አዲስ ህንፃ ዶርሚተሪ አለ። እሱም ወደ 250 አልጋ አካባቢ ያለው ከነገ ጀምሮ ዝግጅት ይጀምራል። ምናልባት አርብ ወይም ቅዳሜ ዝግጅት ይሆናል እናስባለን። በተመሳሳይ አንድ ጤና አዲስ ጤና ጣቢያ ቃሊቲ ወረዳ አዲስ ጤና ጣቢያ ሌላ አገልግሎት የማይሰጥ እዛም ነገ 5:50 አልጋ ይገባል ብለን እናስባለን። ስለዚህ እስከ አርብ ወይም ቅዳሜ ድረስ ተጨማሪ ወደ 500 አካባቢ ማግለያ አልጋዎች ይኖራል ብለን እናስባለን። እነዚህ ሁላቸውም ጤና ተቋም ናቸው። ረዲ አገልግሎት መስጫ ተብሎ የተገነቡ አዳዲስ አገልግሎት ግን ያልጀመሩ ጤና ተቋም ውስጥ ናቸው።
ወደ ማቆያ ጣቢያው እንዲገቡ የሚደረጉት ሰዎች እነማን ናቸው? አቶ ያዕቆብ ይመልሳሉ።
እዚህ ውስጥ የሚገቡት አብዛኞቹ ሰዎች ጤነኞች የተጠረጠሩ ማለት ምልክት ያሳዩ ወይም ደግሞ ምልክት ካለው ሰው ወይም ከተጠረጠረ ሰው ምልክት ያነበራቸው ወይም ደግሞ ወረርሽኙ በደንብ ከተዛመተባቸው ሀገር የመጡ ሰዎች ናቸው። ስለዚህ ጤነኛ ሰዎች ስለሆኑ ያው በተለይ ሳምፕል ተወስቶ ውጤት እስከሚደርስ፣ አንዳንዶቹ ደግሞ ምልክት ከሌላቸው ደግሞ ኦብዘርቭ ሲደረጉ እኔ ዛሬ ከአራቱ ሳይቶች ሶስቱ ሄጄ ነበረ። የከፋ የሆነ ችግር የለባቸውም። የኢንፍራስትራክቸር ችግር ማለት ነው። ምክንያቱም አገልግሎት እየሰጡ እንደም ያልጀምሩ አዳዲስ ተቋማት ስለሆኑ መሰረታዊ የሆነ የኢንፍራስትራክቸር ችግር የለባቸው። እኔ እንግዲህ ካየሁት ነው የምነግርሽ።
አንድ ክፍል ውስጥ አንዳንድ ክፍል ውስጥ ብቻ ነው የሚሆኑት
ከአሁን ባለን፣ ምክንያቱም ሰውም አልሆንም በሰው ቁጥር ማለት ነው። ክፍት ቦታዎች ብዙ አሉ እንደነገርኩሽ። ለምሳሌ የካኮታቤ 500 አልጋ ነው የተዘጋጀው። ከዛ ውስጥ 150 አካባቢው ለተጠጣሪ ሰዎች ቆዩበት፣ ሌላው ግን ምናልባት በሽታው ሙሉ ለሙሉ ለተገኘባቸው ብለን ያዘጋጀ ነው። ግን እስካሁን ድረስ ማክሲመም በአንድ ጊዜ ኖሮን የሚያውቀው ኬዝ ወደ 23 ወደ 24 ነው። በተለይ ከትላንት ወደ የመጀመሪያው ኬዝ ፖስቲቭ ካገኘን በኋላ ከሱ ኮንታክት የነበራቸው ሰዎች ሲመጡ የነበረው ቁጥር ነው። ከዛ ከማግስቱ ከመርምሮ ብዙዎቹ ኔጌቲቭ ሆነው ወደ ወጥቷል። ስለዚህ በጣም ብዙ ቁጥር ስለሌለን እስካሁን አልተጀገረም። ግን ከዚህ በኋላ ሁሉ ጊዜ አንዳንድ ሩም ሁሉም ሰው ያገኛል ወይ የሚለው እንግዲህ አብሮ የምናየው ነው የሚሆነው። ቁጥሩ እየጨመረ መሄድ ከሆነ እንግዲህ ሌላ ሀገር አይዞሌት ማድረግ አቅም ጠፍቶ ፖዘቲቭ እንኳ ሆነው ይሄ አይዞሌት እንዲያደርጉ ሪከመንድ እያደረጉ ያሉ ሀገሮች አሉ። ምክንያቱም ያው እየቆየ ሲሄድ በተለይ ኮቪድ ትራንስሚሽንን እየበዛ ከሄደ የሚጠራጠሩ ሰዎች ብዙ ይሆናሉ።
ለጊዜው የተዘጋጁት ማቆያዎች የተሟላ አገልግሎት እንዳላቸውም ተናግረዋል።
ሁሉንም ቴካዌ ነው። ልክ እንደ አውሮፕላን ውስጥ መስፈርት የሚደረገው አይነት ፓኬጅ ኪት አለው፣ ምግቡ ኪት አለው። ስለዚህ ቴካዌ በሆነ እቃ በጀሩን ነው ዲስትሪቢዩት የሚደረገው። የሚያደርጉ ሰዎች ትሬንድ ሆነው ነው ያለ
ተጠንቀቀው
ሰበንዱ በኋላ በሴም ወይ ዲስፖዝ ይደረጋል።
አቶ ያዕቆብ፣ ይህም ሆኖ ግን ተገለው የተቀመጡ ሰዎች አብዛኞቹ ተገሎ መቀመጥ ያለውን ጥቅም የተረዱት አይመስልም ይላሉ።
ያው የተገለሉ ሰዎች እያስቸገሩኝ ነው፣ ያው ገለኞች ናቸው ብዬሻለው። የመቀላቀል አንድ ክብር ክፍል ሼር የማድረግ የማውራት በቃ ሌላ ፍሬንድሽፕ ውስጥ የመግባት ነገር እያሳዩ በጣም ስትሪክት የሆነ አድቫይስ ጥበቃዎች ስትሪክት የሆነ ሪያክሽን ለማድረግ ሙከራ ያደርጋሉ። ግን ስል አሁንም ማህበረሰባችን ላይ ኳራንታይን የመሆን ኮንቴክስትም እንግዲህ ወይም እኛም በደንብ አላስተማር ናቸውም ይሆናል። ማህበረሰባችንም ይሄ የመጀመሪያም ጊዜ ስለሆነ እንደዚህ አይነት አክሽን ውስጥ እየገባን ያለ ነው። ቀስ በቀስ እያወቁ ይመጣሉ የሚል እምነት አለኝ። አሁን እንግዲህ ማሲቭ የሆነ የማህበረሰብ እንቅስቃሴ ተጀምረዋል። ከጠቅላይ ሚኒስትሩ ጀምሮ አጠቃላይ ያው ኢንጌጅ ማድረግ ጀምረዋል። ሆፕፉሊ አዌርነሱ እየጨመረ ሲሄድ ጤና ተቋምን የተለዩ ቦታዎችን ብቻ ሳይሆን ቤቱን ሰው አይዞሌት አድርግ ሲባል በመመሪያ በተሰጠ መመሪያ መሰረት አይዞሌት ማድረግ ወይ ራስን ማግለል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ትንሽ ፓኒክ ነገር አለ። ያው የመጀመሪያ ክ
መፍራት
የመፍራት የመደናገጥ ባህሪ አለ። ስለዚህ ህብረተሰቡ ሳይደናገጥ ሳይሰራ ራሱንም ቤተሰቡንም አገሩንም መጠበቅ የሚቻለው ከተጠረጠረ ተጠረጠረ ማለት በሽታው አለበት ማለት አይደለም።
አቶ ያዕቆብ የገጠማቸውንም በምሳሌ ያስረዳሉ።
አሁን ለምሳሌ ትናንትና የገጠመን ነገር ነግርሻለሁ። የካኮታቤ ላይ እንግዲህ እያንዳንዳቸው ሩም አላቸው እንደ ሆቴል ነው። እዛ ሽንት ቤት እንደመጠቀመ ያለው እዛ ሁሉ ነገር እዛ ያለው ክፍሎች ናቸው። ግን የሚገል አረንጋደኝ የሚል ሰው አካባቢ ስላለው በጣም ምልክት ስለሌላቸው የታመሙ ሰዎች ስላልሆነ እንዲያ ሰዓቱ ባለሙያዎቹ እዛ እንዲቆሙ ኤክስፔክት አይደረግናት። ባለሙያዎቻችንን ኤክስፖዝ እንዳይሆኑ ከሪስኩ ሪስክ የነሱን ሪስክ ለመቀነስ ኤክስፖዘር አመክረው ጋይድ ፕሪንት የተደረገች ጋይድ ያለ ጀሶ ተሰጥቷቸው ስልክ አለ ውስጥ ላይ ያው ችግር ሲኖርባቸው ኮምፕሌንት ሲኖራቸው በሱ ደውለው እንዲያሳውቁ ነበር አሳምሽኑ። ግን ይህንን ግን ሲገናኝ ሲያወሩ ለኮሪደር ላይ ቆመው ሲያወሩ ሲገናኙ ፒክ ያደረግናል። ግን ያው ቀስ በቀስ እየተማሩ እየተማረጠው ይመጣል ብለን እናስባለን። በየቀኑ ያው በሚዲያዎች ከመንቀሳቀሽኖች ሊያደረግ ነው። ስለዚህ መግለጫዎች ይሰጠን ነው። ሶሻል ሚዲያ ላይ በጣም ብዙ መልክቶች የተላለፉ ነው። ሆፕፉሊ እንግዲህ ከዙ በዚህ እየጨመረ መሄድ ከሆነ ማህበረሰቡም ሊያግዘን ይገባል ብዬ አስባለሁ።
የማቆያ ስፍራ ራስን አግልሎ መቀመጥ ያውም ለ14 ቀን የሚጠቅመው አገር በመሆኑ እንኳን በተዘጋጀ ስፍራ ይቅርና መኖሪያ ቤት እንኳን ይህን በማድረግ ህብረተሰቡ ሊተባበር ይገባል ሲሉ ይጠይቃሉ። ይህ ደግሞ ጥቅሙ ለማህበረሰቡ መሆኑን አስረግጠው ይናገራሉ።
ማቆያው ስለባክ ጥቅሙ ይሄን ወረሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል ይሁሉም ነው። ይህ ፍል ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያው ሲገባ ዝም ብሎ አይደለም የሚቀመጥ። አንደኛው ቀን በቀን ክትትል ይደረጋል። ይሄኔ የዚህ በሽታ ምልክት እያሳየ ነው ወይ የሚለው ክትትል ይደረግበታል። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምናው እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። ሁለተኛው እንግዲህ አንድ ሰው ብቻውን የሚኖር ሰው የለም። ቤተሰብ አለው፣ ልጅ ይኖረዋል ወይም ባለቤት ይኖረዋል፣ አባት፣ እናት፣ ጓደኛ፣ ብዙ ቤተሰብ ይኖረዋል። ስለዚህ ሁለተኛው ይሄ ሰው ተገሎ በመቀመጡ ሌሎች በዙሪያው ያሉ የሚወዳቸው የሚያከብራቸው ቤተሰቦቹ፣ ጓደኞቹ ፕሮቴክት ያደርጋል። ባለማወቅ በሚደረጉ ንግግሮች፣ ቅርርቦች፣ ማህበራዊ ግንኙነቶች ሊተላለፈው የሚችለው በሽታ ያቆማል ማለት ነው። ከራሱ ቀጥሎ ቤተሰቦቹን ይጠብቃል ማለት ነው። የሚወዳቸው ሰዎችን ይጠብቃል ነው። ሶስተኛው ማህበረሰቡን ይጠብቃል። እንግዲህ አንድ ሰው በቀን በማህበራዊ ግንኙነቱ በጣም ብዙ ሰዎች ያገኛል። በስራ አጋጣሚ ሊያገኝ ይችላል። በሃይማኖት ተቋም ሲሄድ ሊያገኝ ይችላል። ቤት መኖሪያ አካባቢ በሚደረጉ እንቅስቃሴዎች ሊያገኝ ይችላል። ግብይቶች፣ ሬስቶራንቶች፣ ብዙ ቦታ ሊሄድ ይችላል። በዚህ ውስጥ እንግዲህ በአካባቢ ያለው ማህበረሰብ ለሌላ አደጋ ሊያጋልጥ ይችላል። ይሄ ማህበረሰቡን መጠበቅ ይችላል። ስለዚህ ሌላኛው የማህበረሰቡ ሌላ ሀገር ይህን ወረርሽኝ ለመከታተል እንደ ሀገር በጣም ብዙ ገንዘብ፣ በጣም ብዙ ሙያ፣ በጣም ብዙ ሰዓት፣ በጣም ብዙ ነገር እየተደረገ ነው። 24 ሰዓት ነው ሊትራሊ የምንሰራው። አሁን በዚህ ሰዓት አውራሽ ቢሮ ውስጥ ሆኜ ነው እያወራሁሽ ያለሁት። ስለዚህ ይሄ ናክል ሚኒስትሮቹ ግማሽ ሌሊት ላይ ቢሮ ሆነው ነው እኛ የምናያቸው። ስለዚህ ይህ ሁሉ የምናደርገው ጥረት በሽታው እንዳይስፋፋ፣ ማህበረሰባችን እንዳይጎዳ፣ የግለሰቦች ምን ያባቸው ሰዎች ህይወት እንዳናጣ ነው። ሌላ ምንም ሪዝን የለው። ስለዚህ ለዚህ ኮንትሪቢዩት ያደርጋል። ያ ሰው ራሱን ኳራንታይን አድርጎ እንዲታከም፣ ራሱ እንዲያገል፣ ከዛ ታውቆ በሽታ ካለበት ቶሎ ሕክምና እንዲያገኝና እንዳያሲዝ ወይም እንዳያስተላልፍ በመደረጉ ራሱም አድርገውም አገሩም ይጠቅማል። ከዛ ደግሞ ይሄ ኤፒደሚክ ወይም ደግሞ ይሄን ወረርሽኝ እንግዲህ ዓለም ጤና ድርጅት የዓለም አቀፍ ወረርሽኝ ወይም ደግሞ ግሎባል ፓንደሚክ ነው ብለዋል። ስለዚህ አሁን ዓለም አንድ መንደር ናት። ኢትዮጵያ የምታደርገው የቁጥጥር ሂደት ወይም ደግሞ የቁጥጥር መስፋፋት በዓለም አስተዋጽኦ አለው። ስለዚህ አንድ ሰው አንድ ግለሰብ ከሆነ አካል ነው የሚጀምረው። አንድ ሰው ሁለት ሰው ብሎ ነው የሚጀምረው እና ግን እንግዲህ አሁን ምን ያክል ህይወት እንዳጣን፣ ምን ያክል ኢኮኖሚ ክራይሲስ እንደነበረ፣ በሀገሮች መካከል ያለው ግንኙነት ምን ያክል እንደተጎዳ እያየን ያለ ነው እና አንድ ሰው ራሱን በማግለሉ ኳረንታይን በመደረጉ በሽታ እንዳያስተላልፍ በመደረጉ የሁል ስርዓቱ አሁን ይህን ቁጥጥር የምናደርግበት ስርዓቱ በሙሉ ሊጠቀምም ሊጎዳም ይችላል ማለት ነው። ስለዚህ እኔ ይሄ ሲባል እንደውም ሰዎች ይህን ከጠረጠሩ ራሳቸውን እንደው ከቤት ኳረንታይን ማድረግ፣ የጤና ባለሙያዎችን ማማከር፣ ጤና ሚኒስቴር ነጻ የስልክ መስመሮችን 83359 52 ነጻ የስልክ መስመሮች አሉ። ደውሎ ምክር ማግኘት እንደዚህ አይነት ደግሞ ትግ ካለሆነ ጥርጣሬ ካለን ደግሞ ባለሙያዎች መጥተው እንዲያቸው ማድረግ፣ ከዛም ከባሰ ደግሞ ማግለያ ተቋም ማገብቶ ተወሰነ ቀን 14 ቀን ነው እንግዲህ እስካሁን ባለው ሄድላይን ምልክት ካሳየ መሀል ላይ ግን ሳምፕል ወስዶ ምርመራ ይደረግለታል። ስለዚህ ይሄ ስለሆነ ጥቅሙ እንደነገርኩሽ ከግለሰቡ ጀምሮ እስከ ለዓለም ድረስ ኮንትሪቢዩት ወይም ደግሞ የራሱን አስተዋጽኦ ያደርጋል ማለት ነው።
አቶ ያዕቆብ በጤና ሚኒስቴር ውስጥ በቀጥታ የማቆያ ቦታዎቹ የሚመለከታቸው ኃላፊ ሲሆኑ እንደገለጹትም ቦታዎቹን ዛሬም ጭምር በአካል ተገኝተው ተመልክተውታል። በቃለ ምልልሱ ወቅት አስረግጠው እንደተናገሩት ለበሽታው ተጋልጦ ይሆናል በሚል የተጠረጠሩ ሰዎች በማግለያ ቦታው ተገቢውን ጥንቃቄ ያደረጉ ራሳቸውን አግልለው እንዲቀመጡ መደበኛ እንቅስቃሴ የሚያደርጉ ሰዎች ደግሞ የማህበራዊ መራራቅን መመሪያ ተከትለው ጥንቃቄ እንዲያደርጉ መክረዋል። አድማጮች ማህበራዊ መራራቅ ምንድነው? እንዴትስ ይተገበራል? ኮሮና ቫይረስ ተጋልጠው ሊሆን ይችላል በሚከተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱን ለማወቅስ ስንት ቀን ይወስዳል? እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የአፍና አፍንጫ መሸፈኛ ማስክን ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? የሚሉና ሌሎች ዝርዝር ማብራሪያዎች የሚፈልጉ ጥያቄዎችን ይዘን በጤና ሚኒስቴር ባለሙያዎችን አነጋግረናል። እነዚህን የተመለከቱ ቀሪ ዘገባዎችን በነገው ዕለት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ከማለፋችን በፊት የቪኦኤ ዳይሬክተር አማንዳ ቤኔት መልእክት አላቸው።
I'm Amanda Bennett and I'm director of Voice of America. I'm recording this from home because here at Voice of America, almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your families.
Amanda Bennett balallo. የአሜሪካ ድምጽ ራዲዮ ስራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላለፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምጽ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም እድል እመኝላችኋለሁ። አመሰግናለሁ። አገልግሎታችንን እንደምንቀጥልም እተማመናለሁ። አመሰግናለሁ።
I'd like to wish you all good luck and good health and thank you very much. We'll hopefully be here for you. Thank you.
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና አደላ ይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
በመጨረሻው ዘገባችን ወደ ኬንያ ነው የምናልፈው። ኬንያውያን የበረሃ አንበጣ መስፋፋትን ለመክታት ኃያል ኮምፒውተሮችን እየተጠቀሙ ነው። ኮምፒውተሮቹ የአንበጣ መንጋውን ቀጣይ መምጫ ቀድመው የመተንበይ አቅም አላቸው። የአሜሪካ ድምጹ አራሽ አርበሳዲ ያጠናቀረውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል።
በኬንያና በሌሎች የምስራቅ አፍሪካ ሀገራት የአንበጣ ወረርሽኝ የሚሊዮኖችን የምግብ ዋስትና አደጋ ውስጥ ጥሏል። ይህን ለመግታት ናይሮቢ በሚገኝ የኮምፒውተር መቆጣጠሪያ ጣቢያ ውስጥ አንድ ብልሃት ተዘይዷል። አቡባካር ሳላህ የአየር ንብረት ተመራማሪ ናቸው። ይህንን ሀያል ኮምፒውተር የምንጠቀመው በተለያዩ የጊዜ ገደቦች ትንበያዎችን ለመስጠት ነው። በየወቅቱ፣ በየወሩ፣ በየአስር ቀናት ሊሆን ይችላል። በቅርብ ደግሞ የበረሃ አንበጣን እንቅስቃሴ ለመተንበይ እየተጠቀምንበት እንገኛለን ያሉት አቡባካር የአፍሪካ የልማት በይነ መንግስታት ባለስልጣን ለተባለ ተቋም ይሰራሉ። እሳቸውና የስራ አጋሮቻቸው ያንበጣውን መንጋ እንቅስቃሴን በኮምፒውተር ታጅበው ይከታተላሉ፣ ይተነብያሉ። አቡባካር በድጋሚ የበረሃ አንበጣ የአየር ሁኔታውን የተከተለ እንቅስቃሴ በማድረግ ይታወቃል። በመሆኑም የነፋሱን አቅጣጫ፣ ፍጥነት፣ የከባቢ አየር ሙቀት፣ የአፈር እርጥበትና የመሳሰሉትን እንለካለን። አቡባካር እንደሚሉት ይህ መረጃ የሚገኘው ጠፈር ላይ ካለ ጂኦግራፊካል መረጃ ቀባይ ሳተላይት ጋር በመቆራኘት ነው። ይህ መረጃ በየአስር ቀናቱ የበረሃ አንበጣውን የሚመለከት ጥቆማ አንበጣውን ለመከላከል ለሚሰሩ መንግስታዊ ያልሆኑ ድርጅቶች ለማድረስ አስችሏል። በዚህ መንገድ የበረሃ አንበጣውን በመቆጣጠር ረገድ ሀብቶቻቸውን ውጤታማ በሆነ መንገድ ለማዳረስ የገንዘብ ፈሰሳቸውን ለማስተካከል ይቻላቸዋል። ይህ ፈጠራና በእጅጉ አዲስ የሆነ መላ ቴክኖሎጂ የብርሃን አንበጣን የመሰሉ የምር ችግሮችን እንዴት መፍታት እንደሚችል ማሳያ ነው ያሉት ባለሙያዎች እነዚህ ኮምፒውተሮች ባላቸው ጠቀሜታ ይስማማሉ። አሁንም ግን ሊሻሻል የሚገባ ነገር እንዳላቸው ያነሳሉ። ኬኔዝ ሙዋንጊ የሳተላይት መረጃ ትንታኝ ናቸው።
After 10 days we'll hear the invasions have happened.
ያንበጣው መንጋ እንቅስቃሴ ፈጣን በመሆኑ ከአስር ቀናት በኋላ ያንበጣው ወረራ በትንበያው በተጠቀሱና ከዚያ ባለፉ ስፍራዎች መከሰቱን እንሰማለን። ስለሆነም የተሻሉ ናሙናዎችን፣ የተሻሉ ጥራት ያላቸው መሳሪያዎችን ማዘጋጀት ያስፈልጋል። ሰዓታችንን ማስተካከልም ይኖርብናል። እንግዲህ በዚህ መልክ ነው ምርቶቻችንን ለማሻሻል እየጣርን የምንገኘው ነው ያሉት ባለሙያዎች። የአሁኑ ያንበጣው ወረርሽኝ ባለፉት 7 ዓመታት ከተፈጠረው ሁሉ የከፋ ነው ይላሉ። የአንበጣ መንጋ በቀን 160 ኪሎ ሜትሮች ያክል ሊበር ይቻለዋል። 35,000 ሰዎችን ሊመግብ የሚችል እህልም ያወድማል።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ደህና ደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዥ አለው። በእኔ በኩል ደህና ደሩ።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቅ ያለሁኝና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አድርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
sun raadiyoo VOA sagantaa afaan Oromooti.